ይህ የአሜሪካ ድምጽ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ስርጭታችን ጀመረ። በአማራ ክልል ዋግምራ ዞን ሰሃላ ሰየም ወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተጀገሩ ዜጎች የእርዳታ ኃይል ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማህበር አስታወቀ።
ደረጃው ተቆንታሌ የሚደርስ ተባብረው አድርጎ ተሻላ ሰየም ተቀብናት ለመሄድ ነበር ትግራት ሲከረየ ነበረው። ግለት ላይ ብቻ ቦታ አካባቢ ወደ 10 ቀን አካባቢ ነው ወጥ እንዲቆም የተደረገው። መንገድ ክፍት አልነበረም። ባለፈው እሁድ እንደምንም ባህር ዳር ገብቶ እስካሁን ባህር ዳር ነው ያለው።
በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለን ነበር የሰማችሁት። ህዳር 7 2016 ዓ.ም ምረት ክብራትና ክብራን እንደምናመሻችሁ ሳስተናገዳችሁ የማመሸው እንግዶ ወልደነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ ለዜናው ደረጀ ደስታ ወንበሩን ይዟል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenis.com እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ዓለም ዜናው።
ጤና ይስጥልን፣ በድጋሚ እንደምን አመሻችሁ። የመቀሌ የታክሲ አሽከርካሪዎች ስራ ማቆም አደረጉ። ዚምባብዌ በሐራሬ የኮሌራ ወረርሽኝ አስቸኳይ ጊዜ አዋጅ አወጀች። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነጻ እህል የመጀመሪያውን ጭነት ወደዚያ መላኳን አስታወቀችን የሚሉትና ሌሎችንም ይዘናል። ሰኞ ህዳር 3 ቀን 2016 ዓመተ ምህረት የጀመረው የመቀሌ ታክሲ አሽከርካሪዎች የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ሥራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች ሥራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምጽ ያነጋገራቸው የከተማ ነዋሪዎች ይናገራሉ። የዚህን ዝርዝር ዜና በምሽቱ ክፍለ ጊዜ እናቀርባለን። ዚምባብዌ በዋና ከተማዋ ሐራሬ በተከሰተውና የበርካታ ሰዎችን ሕይወት በቀጠፈው የኮሌራ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ ማወጇን የከተማዋ ከንቲባ ዛሬ አስታወቁ። ከንቲባው ኢያን ማኮኔ ለኤፍፒ እንደተናገሩት ሁኔታው አሁን እጅግ በጣም መጥፎ ስለሆነ የአስቸኳይ ጊዜ አዋጅ አውጀናል ብለዋል። 1.5 ሚሊዮን ህዝብ ያላት ዋና ከተማይቱ ሐራሬ በደቡባዊ አፍሪካ የሚገኙ ሁሉንም አገሮች ባጠቃው የበሽታው ወረርሽኝ ክፉኛ የተመታች መሆኑን የኤኤፍፒ ዘገባ አመልክቷል። ዚምባብዌ ወረርሽኙ ከተከሰተበት ካለፈው የካቲት ወር ጀምሮ ከ7000 በላይ በኮሌራ ወረርሽኝ የተጠረጠሩ ህሙማንን የመዘገበች ሲሆን ወደ 150 የሚጠጉ ሰዎች ሞተዋል። ከነዚህ ውስጥ 51 የሚሆኑት በወረርሽኙ ስለመሞታቸው በቤተ ሙከራ መረጋገጡ ተነግሯል። ከሟቾቹ መካከል ቢያንስ 12 የሚሆኑት የሐራሬ ነዋሪዎች መሆናቸውም ተጠቅሷል። የመጠጥ ውሃ አቅርቦትና የንጽህና መጠበቂያ ተቋማት በተዛባባቸው የዚምባብዌ ከተሞች የኮሌራ ወረርሽኝ በየጊዜው የሚከሰት ሲሆን ለአመታት በዘለቀው ቸልተኝነት ብዙ መሰረተ ልማቶች መንኮታኮታቸው በዘገባው ተጠቅሷል። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነጻ እህል የመጀመሪያውን ጭነት ወደዚያ መላኳን የሀገሪቱ የግብርና ሚኒስትር አስታወቁ። የግብርና ሚኒስትሩ ዲሚትሪ ፓትሩሼቭ በሰጡት መግለጫ የመጀመሪያዎቹ ሁለት መርከቦች ቀድሞውኑ የሩሲያ ወደቦችን ለቀው ወደ ሶማሊያና ቡርኪና ፋሶ የሄዱ ሲሆን ከህዳር መጨረሻ እስከ ታህሳስ መጀመሪያ ይደርሳሉ ብለን እንጠብቃለን ብለዋል። ሚኒስትሩ ሁለቱ መርከቦች እያንዳንዳቸው 25000 ቶን እህል እንደያዙ መናገራቸውንም የመንግስት ዜና ወኪሎች ዘግበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በሐምሌ ወር 200000 ቶን ነጻ እህል ለስድስት የአፍሪካ ሀገራት ለመላክ ቃል ገብተው እንደነበር በኤኤፍፒ ዘገባ ተጠቅሷል። እህል የመላኩ የተስፋ ቃል የመጣው ሞስኮ ዩክሬን ከደቡብ ጥቁር ባህር ወደቦች ወደ ውጭ የምትልካቸው የግብርና ምርቶች ደህንነቱ የተጠበቀ እንዲሆን ከሚያስችለው የተባበሩት መንግስታት ድርጅት አደራዳሪነት ስምምነት ከወጣች በኋላ ነው። ሞስኮ ማስረጃ ባታቀርብም ከዩክሬን ወደ ውጭ የሚላከው እህል ወደ ዓለም ደሃ ሀገራት አይሄድም በማለት ድርጊቱን ትቃወም እንደነበር በዘገባው ተመልክቷል። ሩሲያና ዩክሬን በዓለም ትልቆቹ የግብርና ምርት አምራች አገሮች መሆናቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጋዛ ውስጥ ከነዳጅ መጥፋት እስከ ስልክ አለመስራት የመኪና እጦት የተንሰራፋው ችግር እርዳታ የማቀርቡን ስራ ያወሳሰበው መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ዛሬ አርብ ተናገሩ። የአካባቢው ሁኔታ ፈጥኖ ወደ ከፋ ቸነፈርነት ሊለወጥ እንደሚችል የዓለም የምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ትናንት አስጠንቅቀው ነበር። ጋዛ ውስጥ የምግብና የውሃ አቅርቦት እንደሌለ መኬን ጠቁመው ከሚያስፈልገው እርዳታ እየገባ ያለው እጅግ ጥቂቱ መሆኑን ገልጸዋል። ዋና ዳይሬክተሯ አያይዘውም አሁን ያለውን ረሃብ ለማስታገዝ የሚችል እርዳታ ለማስገባት አንድ የድንበር ኬላ በቂ ያለመሆኑን አመልክተው የደህንነት ዋስትና ያለው ተጨማሪ መተላለፊያ መስመር መክፈት አስፈላጊ እንደሆነ አሳስበዋል። በሌላ በኩል ሺፋ ሆስፒታል ውስጥ ላሉ ህሙማት 4000 ሊትር ውሃና 1500 የተዘጋጀ ምግብ ትናንት ማድረሱን የእስራኤል ጦር አስታውቋል። እስራኤል የሐማስ ታጣቂዎች በሆስፒታሉ አቅራቢያ ይጠቀሙባቸዋል ያለቻቸውን የምድር ውስጥ መሽለክለኪያ ዋሻዎችን የሚያሳይ ቪዲዮ ትናንት አሙስ አውጥታለች። ሐማስ ትናንትናውኑ ማምሻው ላይ በሰጠው ምላሽ ግልጽ የውሸት ትርክት መደጋገም ነው ሲል አጣጥሎታል። እስራኤል ሰላማዊ ሰዎች ደቡባዊ ጋዛን ለቀው እንዲወጡ አዲስ ትዕዛዝ ያስተላለፈች ሲሆን ይህም ወታደራዊ እርምጃው ሊስፋፋ እንደሚችል ፍንጭ የሰጠ መሆኑ ተመልክቷል። በማደግ ላይ ያሉ አገሮች መሪዎች በእስራኤልና በሐማስ ጦርነት የገጠሟቸውን ፈተናዎች ተጋፍጠው አንድነት እንዲኖራቸው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አሳሰቡ። ሞዲ ይህን ማሳሰቢያ የተናገሩት ዛሬ አርብ በጠሩትና ከ100 በላይ አገሮች በተገኙበት የኢንተርኔት ላይ ጉባኤ ነው። የዓለም ደቡብ አገሮች ለታላቅ ቁም ነገር በአንድ ቃል የሚናገሩበት ጊዜ ደርሷል ብለዋል ሞዲ። የዓለም ደቡብ ድምጽ የተባለው ጉባኤ ተዘጋጀው ኒው ዴልሂ ዲፕሎማሲያዊ ስኬት ስትል የጠራችው ሲሆን ባለፈው መስከረም የተካሄደው የባለጠጎቹ ቡድን 20 አገሮች ስብሰባ የአፍሪካ ህብረት አባል እንዲሆን መወሰኑ ይታወሳል። ህንድ ራሷን የደቡብ መሪ አድርጋ የምትቆጥር ሲሆን ዓለም በቁልፍ ጉዳዮች ላይ ለአገሮቹ የሚያደርገውን ድጋፍ ማሳደግ አለበት ባይናት። የዓለም ደቡብ አገሮች ድምጽ በ21ኛው መቶ ክፍለ ዘመን በጣም ልዩ ከሆኑ መሳሪያዎች አንዱ እንደሆኑ የጠቆሙት ጠቅላይ ሚኒስትር ሞዲ አክለው ደቡብ ንፍቀ ክበብ በመልካ ምድር እይታ ወትሮም የነበረ ቢሆንም የራሱ ድምጽ ሲኖረው ግን አሁን የመጀመሪያው ጊዜ ነው ብለዋል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሻዳ ከቻይናው ፕሬዝደንት ጂ ጂንፒንግ ጋር ትናንት አሙስ በሳን ፍራንሲስኮ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ኢኮኖሚዎች ጉባኤ ላይ ተገናኝተው ተነጋገሩ። ሺ ከጃፓን ጋር ስትራቴጂካዊና የጋራ ተጠቃሚነት ግንኙነታችንን ያሉትን በድጋሚ እንዲረጋገጥ ጥሪ ያቀረቡ ሲሆን ኪሺዳ በበኩላቸው ሁለቱ አገራት ለዓለም አቀፍ ሰላምና ብልጽግና የጋራ ኃላፊነት እንዳላቸው ተናግረዋል። ሺ ከትናንት በስቲያ ረቡዕ ከዩናይትድ ስቴትሱ ፕሬዝደንት ጆ ባይደን ጋር ለአራት ሰዓታት የዘለቀ ቆይታ ያደረጉ ሲሆን ይህም በአንድ ዓመት ውስጥ ፊት ለፊት ሲገናኙ ለመጀመሪያ ጊዜያቸው ነው። የቻይናው መሪ በተጨማሪ ከሜክሲኮ፣ ፔሩ፣ ፊጂና ብሩኔ መሪዎች ጋርም በግል ተወያይተዋል። አመታዊ ጉባኤው የሀገራት መሪዎችና ሌሎች ከፍተኛ ኢኮኖሚና የዲፕሎማሲ መሪዎችን አንድ ላይ የሚያገናኝ መድረክ ነው። አድማጭ ተመልካቾቻችን ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዶልኝ ነኝ። ፕሮግራሙን ከስቱዲዮም ትመራለን ብራን ኃይሉ ነች። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ አሉላ ከበደ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በአማራ ክልል ዋግምራ ዞን ሳሃላ ሰየም ተወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተቸገሩ ዜጎች እርዳታ ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማህበር አስታወቀ። ከ400 ኩንታል በላይ እህል የጫኑ መኪኖቹ ከመሃል ሀገር ወደ ክልሉ ቢገቡም በግጭት መስፋፋት ምክንያት ወደ ዞኑ ሳይደርሱ በሞጣና ባህር ዳር ከተሞች ላይ ለቀናት እንደቆሙ ማህበሩ ለአሜሪካ ድምጽ ገልጿል። በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ቀይ መስቀል ተከታታይ ድጋፍ ለማድረግ ማቀዱን ቢያስታውቁም አስተማማኝ የጸጥታ ሁኔታ ባለመኖሩ እርዳታው በየቦታው ለመቆም እንደተገደደ አመልክተዋል። በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት በበኩሉ ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በሁሉም የጎጃም ዞኖች ያለው የሰላም ሁኔታ ከፍተኛ መሻሻሎች እንዳሳየ መግለጹ ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ተከስተውና ትጥቃዊ ግጭቱ በአባባሰው ረሃብ ለተጎዱ ዜጎች ተከታታይ ድጋፍ ለማድረግ ማቀዱን ያስታወቀው የኢትዮጵያ ቀይ መስቀል ማህበር እርዳታውን ለማጓጓዝ ግን የጸጥታ ችግር እንቅፋት እንደፈጠረበት ገልጿል። የማህበሩ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ትላንት ሐሙስ ለአሜሪካ ድምጽ እንደገለጹት በዋግምራ ዞን ሳህላ ሰየም ተወረዳ በ2015-16 መኸር ምርት ዘመን ያጋጠመውን ተከታታይ ድርቅ ባስከተለው ጽኑ ረሃብ እየተሰቃዩ ለሚገኙ ዜጎች የሚውል እርዳታ ከ17 ቀን በፊት ቢላክም ወቅታዊው የጸጥታ ሁኔታ የተሽከርካሪውን ጉዞ በማስተጓጎሉ ለተጎጂዎቹ ሊደርስ አለመቻሉን አስረድተዋል።
እርዳታ ለመስጠት ከ400 ኩንታል የሚደርስ በባህር አድርጎ ተሳላ ሰኞን ተቀብናት ለመሄድ ነበር ጥረት ሲደረግ የነበረው። ገብለ ብቻ ቦታ አካባቢ ወደ 10 ቀን አካባቢ ነው ወድ እንዲቆም የተደረገው። መንገድ ክፍት አልነበረም። ባለፈው እሁድ እንደምንም ባህር ዳር ገብተው እስካሁን ባህር ዳር ነው ያለው። ይህ መንገድ ምቹ የመንገድ ሁኔታዎች እንደተመቻችልን ከሚመለከታቸው አካላት ጋር የጸጥታ አካላት ጋር እየተነጋገረ ነው። እንግዲህ ያሰብነው በኮረም፣ በሰቆጣ፣ በዝቋላ አድርጎ ለመሄድ አንደኛ በዝቋላ ሳላ ሰየምት የሚያሻግረው ድልድይ ስለተሰበረ በምስራቅ በለሳ በግማሽ አድርጎ ለመሄድ ነው እያሰብን ያለ ነው። በዛ አካባቢ ያለውን ጸጥታ ሁኔታ እያጠናና ያለ ነው ከሚመለከታቸው ጋር።
በክልሉ በቀጠለው የጸጥታ ችግር የተነሳ በአንዳንድ አካባቢዎች መንገዶች በመዘጋታቸው በሌሎች የተለያዩ እንቅስቃሴዎች ላይም መሰናክል መፍጠሩ ይታወቃል። ይሁንና በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በአሁኑ ወቅት ሁኔታዎች እየተሻሻሉ እንደሆኑ ማመላከቱ አይዘነጋም። በኮማንድ ፖስቱ እንደተገለጸው የጸጥታ ሁኔታዎች የሚሻሻሉ ከሆነ ተጨማሪ ሰብአዊ እርዳታዎችን እንደሚያጓጉዝ የኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ተናግረዋል።
ይቀጥላል። የአቅም ጉዳይ ነው እንግዲህ። የኢትዮጵያ ቀይ መስቀል ማህበር በሁሉም የክልሉ አካባቢዎች በተፈጥሮም ሆነ በሰው ሰራሽ አደጋ ላይ ተጎዱ ህዝቦች በየትኛውም አካባቢ ነው እየሰጠ ያለው። ግን አቅሙን መሰረት ያደረገ ጥረት ይቀጥላል።
በዋግምራ ብሔረሰብ አስተዳደር ዞን በአበርገሌ በዝቋላና በሳህላ ሰየምት ወረዳ ድርቅ ካስከተለው ረሃብ ጋር በተያያዘ የስድስት ሰዎች ህይወት ማለፉንና ከ4000 በላይ የቤት እንስሳት መሞታቸውን ከ200000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያሻው መዘገባችን ይታወሳል። የዞኑ የመንግስት ኮሚኒኬሽን አገልግሎት መምሪያ ኃላፊ አቶ ከፍ ያለው ደበሽ በሶስቱ ወረዳዎች ያጋጠመው ረሃብ በተለይ በሳህላ ሰየምት ወረዳ ተባብሶ እንደቀጠለ አመልክተዋል። በመንገድ መዘጋት ምክንያት በቂ የእርዳታ እህል እየገባ እንዳልሆነም አክለዋል።
ሳህላ ወረዳ ብቻ ወደ 51000 ነዋሪ ሲሆን 46000 ሰው በላይ አስቸኳይ የምግብ እርዳታ የሚያስፈልግ ነው። እስካሁን ድረስ በመጀመሪያው ዙር የእርዳታ የተሰበሰበው ወደ 8000 ኩንታል አካባቢ የመጣ ቢሆንም ተደራሽ ያደረገው ግን 34000 ሰው ነው። እንግዲህ ወደ ፐርሰንት ወደ 100ኛ ስንቀይረው 15% አካባቢ ነው እርዳታው እየደረሰ ያለውና አጠቃላይ በዞን ደረጃ ከ180000 ሰው በላይ የአስቸኳይ የምግብ እርዳታ ይፈልጋል። ግብረሰናይ ድርጅቶችና እርዳታ ማከፋፈያ እርዳታ ለማምጣት የሚያስቡ ሰዎች መንገዱ አንደኛ የተከዜ ድልድይ ከአራት አመት በፊት የተሰበረ ድልድይ ነው። ያው ማህበረሰቡ በዛ ችግር ውስጥ ነው የሚኖረው። አሁንም ደግሞ ይሄ ድርቁ ሲከሰት የምግብ እህል ለማመላለስም የመኖ እንትን ለእንስሳት መኖ ለማመላለስም አስቸጋሪ ሁኔታ ላይ ነው ያለው። ሌላኛው በበለሳ በኩል እንዳይሄድ የጸጥታ ችግር አለ። ያን የጸጥታ ችግር ሰዎች ሴኩሪቲ ካልሆን እያሉ ስለሆነ በዛ መሄድ አይችሉምና በዚህ ምክንያት እርዳታ እንኳን ወጥቶ ሊደርስ አይችልም በመንገድ ችግር ምክንያት ማለት ነው።
በሳህላ ሰየምት ወረዳ የብላዛ ቀበሌ አስተዳዳሪ አቶ ማለደብሬ በአሁኑ ሰዓት በቀበሌው ከረሃብ ጋር በተያያዘ የሞተ ሰው ባይኖርም በረሃብ እየተሰቃዩ የእርዳታ ኃይል የሚጠባበቁ ሰዎች መኖራቸውን ተናግረዋል። በቀበሌው ከ4000 በላይ ህዝብ ቢኖርም እስካሁን 15 ኪሎ ፍርኖ ዶቄት እርዳታ ለማዳረስ የተቻለው ለ800 ሰዎች ብቻ እንደሆነ ገልጸዋል።
በጣም የተጎዳው ሰሞኑን
በዋግምራ ዞን በ2015-16 ምህር ዘመን በተከሰተው የዝናብ እጥረት በ26 ወረዳዎች ውስጥ የሚኖር ከ400000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳት መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽፈት ቤት ኃላፊ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ የኦሞ ወንዝ ሞልቶ በጎርፍ እንደተጠለቀለቁ እና በውሃ እንደተዋጡ የወረዳው አስተዳደር አስታውቋል። ከወሰኑ አልፎ አካባቢውን ያጠለቀለቀው ጎርፍ የወረዳውን የብስ አካል በከፊል የሸፈነ መሆኑን የወረዳው አስተዳዳሪ አቶ ፍቅረ ማርያም አይመላ ገልጸዋል። በ34 ቀበሌዎች እና በ7 ደሴቶች የሚኖሩ ወደ 8000 የሚደርሱ የቤተሰብ አባላት በወንዙ የጎርፍ ሙላት እንደተጎዱም አስተዳዳሪው አመልክተዋል። በመስኖ የለማ የነበረ 1435 ሄክታር ሰብል መውደሙንና 123 ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በውሃ እንደተዋጠም አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ከገደቡ ሞልቶ በመፍሰሱ አብዛኞቹ የወረዳው ቀበሌዎች በውሃ መዋጣቸውን አስተዳዳሪው አቶ ፍቅረ ማርያም አይመላ ለአሜሪካ ድምጽ በስልክ ተናግሯል።
በጎርፉ ወይ በወንዙ የተያዘ ወደ 34 ቀበሌ ነው። ቀድሞ ከነበረው ቁጥር ከ62790 ውስጥ አሁን ደግሞ አዲስ ዲስፕሌስድ የሆነው 16148 አካባቢ ነው። እንደ አጠቃላይ አሁን ዲስፕሌስድ የሆነው ከዛኛው ቁጥር ጋር ሲጀመር ወደ 79000 አካባቢ ማህበረሰብ ክፍሎች ዲስፕሌስድ ሆኖ ነው ያለው። እነሱንም አሁን የማውጣት ስራ ኦልሬዲ እየሰራን ነው።
በጎርፉ ሙላት በ10000 የሚቆጠሩ ሰዎች እንደተፈናቀሉና ንብረትም እንደወደመ አስተዳዳሪው አስታውቀዋል። ላለፉት 5 ዓመታት የኦሞ ወንዝ ካፍ እስከ ገደፉ እየሞላ በመፍሰሱ ጎርፍ ደጋግሞ ያጠቃት የዳሰነች ወረዳ ለአደጋው ስትጋለጥ በቅርብ ጊዜ ውስጥ ያሁኑ የመጀመሪያው አይደለም። ከወራት በፊት አጋጥሞ በነበረው ተመሳሳይ የጎርፍ አደጋ ተፈናቀሉ የአካባቢው አርብቶ አደሮች በቅርብ ርቀት ላይ ከሚገኝ መጠለያ ውስጥ ሰፍረው ቆይቷል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትናንት አሙስ ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65% የሚሆነው በጎርፍ ሙላት መጥለቅለቁን አስታውቋል። አስተዳዳሪው አቶ ፍቅረ ማርያም በበኩላቸው ችግሩ ባለፉት ጥቂት ቀናት ውስጥ እንደተባባሰና በጎርፍ የተዋጠው መሬት ሰፊ መሆኑን ሲገልጹ ከወረዳው 40 ቀበሌዎች መካከል 34ቱ በጎርፍ እንደተጥለቀለቁና ከነርሱም ውስጥ 27 ቀበሌዎች ሙሉ በሙሉ በውሃ እንደተሸፈኑ፣ 7ቱ ደግሞ ከፍተኛ ስጋት እንዳለባቸው አስረድተዋል።
አጠቃላይ ከመጀመሪያ 98 ሺህ ሄክታር መሬት ውስጥ አሁን 25 ሺህ ሄክታር ተጨማሪ ሆኖ አሁን ወደ 120 ሺህ አካባቢ ሄክታር የሚሆን ነው በዋ የተያዘው። ከዛ ውጪ ምናልባት ትምህርት ቤቶችም መሰረተ ልማቶችም አጠቃላይ እነዛ 34ቱ ቀበሌ ወይ 27ቱ ቀበሌ ውስጥ ወድሞ ነው ያሉት።
በዚህ የጎርፍ መጥለቅለቅ የደረሰውን ጉዳት አስመልክቶም አቶ ፍቅረ ማርያም ሲናገሩ ቁጥራቸው ከ2 ሚሊዮን 993000 በላይ ከሚደርሰው በወርዳው ከሚገኙ እንስሳት ውስጥ በህይወት ለማውጣት ሻለው 889454ቱን ብቻ እንደሆነና በመስኖ የለማ የነበረ 1435 ሄክታር መሬት ሰብል መውደሙን እንዲሁም 123000 ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በሙላቱ መዋጡን አብራርቷል። በተጨማሪም 8 የጤና ተቋማት፣ 6 ትምህርት ቤቶች፣ የእንስሳት ማከሚያዎች፣ የአርብቶ አደሮች ማሰልጠኛ ጣቢያዎችና ሌሎች ማህበራዊ ተቋማት በጎርፉ ሙላት መውደማቸውን የወረዳው አስተዳዳሪ አክሎ አመልክቷል። በዳስነች ወረዳ የኦሞራቴ ከተማ ነዋሪ የሆኑት አቶ እምነት ጋሻው በጎርፍ አደጋው በርካታ ሰዎች ለችግር መጋለጣቸውን ተናግሯል።
በቃ እኛ አለኛ እዛ አካባቢ ያለውን የውሃውን አጠራቅመስፈር ማያቀና እኛ እናቅላለን የሚል መንግስት ነው ያለው። ሲጀምር ህዝቡ ውሃው እኛም ባልሰራ ብሎ ጥያቄ አላቀረበም። በራሱ እናቅላለን በሚል ገባ፣ ህዝቡን አፈናቀለ ውሃው። እና አሁን በጣም አሳዛኝ ነው። እንደዚህ ሰው ሁሉ እንደ ጦጣ እንጨሱ ስር ነው ያለው። እንጨሱ ተጠግቶ ነው ቁጭ ያለው። ከከፋ ወደ እንጨሱ ሊወጣ ከባድ ነው። ምን ብዬ ነው የምነግረው? ሙሉ በሙሉ የት አለ? ዳሰለች እኮ ሪስክ እኮ ነው። አስገበርመንት ምንም የለም። መሬት ትላለህ እንዲ አንድ መሬት እኮ ከኖረ ታወራለህ። መሬት ከሌለ የለም ነው።
አቶ ፍቅረ ማርያም ለተጎጂዎች ሰብአዊ ድጋፍ ለማድረስ ጥረት የተደረገ እንደሚገኝም ጠቁሟል።
ወደ 17 ትምህርት ቤቶች፣ ሳር ጤና ኬላዎች፣ የሰው ጤና ኬላዎች እና የመስኖ ተቋማቶች፣ የውሃ ተቋማቶች፣ ሶላሮች በመንግስት ደረጃ የዘረጋናቸው ሶላሮችን በሙሉ በውሃ የተወሰደበት ሁኔታ ነው አለ። ምናልባት አሁን እንደ መንግስት እየተሰራ ያለው ደረቅ ቦታ 9 ቦታዎችን ለይተን እዛ ላይ አሁን የሁማኒቴሪያ ድጋፎች እየተደረጉ ነው ያሉ። ምናልባት እነዛ የዱቄት አልሚ ምግቦች እና አጠቃላይ በቆሎ የመሳሰሉና እነዚህ ነን ፉድ አይተሞች በመንግስት ደረጃ ባይበቃም የተወሰነ ነገሮች እየቀረቡ ነው ያለው። ምናልባት እዛ ደረቃማ ቦታዎች የውሃ ችግርም ስላለ አሁን በቦቲ ውሃ የማቅረብ ስራዎች እየተሰሩ ነው ያለው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻም በትናንትናው ሪፖርቱ የዳሰነች ወረዳን ጨምሮ በጎርፍ በተጠቁ የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በልዩ ልዩ የኢትዮጵያ አካባቢዎች ካለፈው ጥቅምት ወር አንስቶም እየጣለ ባለው ከባድ ዝናብ እስካሁን የ33 ሰዎች ህይወት እንዳለፈና ከ760000 በላይ ሰዎች መጎዳታቸውን ኦቻ ገልጿል። አቶ ፍቅረ ማርያም የጎርፍ አደጋን አስቀድሞ ለመከላከልና ለመቀነስ የሚያስችል መፍትሄ እንዲፈለግ ለደቡብ ኢትዮጵያ ክልልና ለፌደራል መንግስት ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ስርጭታችን ይቀጥላል። የፓስፖርት አገልግሎት ለማግኘት ጠይቀው እየተጠባበቁ ያሉ አመልካቾችን እስከ ታህሳስ ወር ድረስ ሙሉ በሙሉ እንደሚያስተናግድ የኢሚግሬሽን እና ዜግነት አገልግሎት አስታወቀ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ከባድ እንደሆነ የሰነዱ ፈላጊዎች እየተናገሩ ይገኛሉ። ችግሩን ለመቅረፍ ባለፉት 3 ወራት ውስጥ ከግማሽ ሚሊዮን በላይ ፓስፖርት ታትሞ ወደ ሀገር ውስጥ እንደገባ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት አስታውቀዋል። ዳይሬክተሯ ዛሬ በሰጡት መግለጫ የፓስፖርት አገልግሎት በመጠባበቅ ላይ የሚገኙ ሁሉም ዜጎች እስከ ቀጣዩ ታህሳስ ወር ድረስ አገልግሎቱን ያገኛሉ ብለዋል። በሙስናና በብልሹ አሰራር የተጠረጠሩ 53 የተቋሙ ሰራተኞች እና ደላሎች በቁጥጥር ስር ውለው ጉዳያቸው እየታየ እንደሆነም ዳይሬክተሯ ተናግረዋል። ኬኔዲ አባተ ዝርዝሩን ይዟል።
በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ፈታኝ ከሆነ ሰነባብቷል። በአሁን ወቅት አዲስ ፓስፖርት ለማውጣት አሊያም ፓስፖርታቸውን ለማደስ አመልክተው ረጅም ወራትን እየተጠባበቁ የሚገኙ ከ200,000 ያላነሱ ኢትዮጵያውያን መኖራቸውን የኢሚግሬሽን እና ዜግነት አገልግሎት መረጃ ያመለክታል። ከነዚህ የፓስፖርት አገልግሎት ጠባቂዎች አንዱ የሆነው የአዲስ አበባ ከተማ ነዋሪ ወጣት ሰለሞን የቀጠሮ ጊዜው ቢያልፍም ፓስፖርቱን ማሳደስ እንዳልቻለ ይገልጻል።
የፓስፖርት ጉዳይ በተመለከተ ከዚህ በፊት ከሶስት ወር በፊት ነው ያጥላ ያደረኩት። እጥሳት አገልግሎት ላይ ነበርውና እጥሳትም ይሁን አዲስ ፓስፖርት ለማግኘት በጣም ረጅም ጊዜ እየወሰደ ነው ያለው። አሁን የተቀጠርኩት በሶስት ወር ነው። ለሶስት ወር ነው የተቀጠርኩት። ከዚህ በፊት ያው ሳምንት አይሞላም በአራት ቀን በአምስት ቀን በቃ በሳምንት ውስጥ ይደርስ ነበር። አሁን ላይ ግን እንደዛ አይነት ነገር የለም። ያው ከሶስት ወር በላይ ሆነኛል እኔ ካመለከትኩኝ። ኦልሞስት ወደ አራት ወር እየተጠጋኝ ነው። ምንም ያገኘሁት ነገር የለም።
ወጣት ሰለሞን ከዚህም በኋላ በአጭር ጊዜ ውስጥ አገልግሎቱን አገኛለሁ የሚል እምነት የለውም።
እኔ ከሶስት ወር በላይ ሆነኛል ካመለከትኩኝ። ነገር ግን ሶስት ወርም አራት ወርም ከዚህ በኋላ ቢጨመር እንዳያዙ ያው ፈላጊውም ብዙ ነው ይታወቃል። ነገር ግን አገልግሎት አሰጣጣቸው ደግሞ እዚህ ግባ የሚባል አይደል። አስቸጋሪ ነው የሚሆነው። ያን ያህል ተቋድ መሆንም አልነበረበትም። ተስፋ አላደረግም። ያው አገኛለሁ በአጭር ጊዜ ማገኝ አይመስለኝም።
ለፓስፖርት አገልግሎት አሰጣጡ እክል በተቋሙ ከተንሰራፋው ሙስናና ብልሹ አሰራር በተጨማሪ የተለያዩ ውስጣዊና ውጫዊ ሁኔታዎች እንደፈጠሩት የተገለጸውን የፓስፖርት ህትመት እጥረት ተቋሙ በመንስኤነት ይጠቅሳል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ዛሬ አርብ ህዳር 7 ቀን 2016 ዓ.ም በሰጡት መግለጫ ከህትመት እጥረት ጋራ በተያያዘ ያለውን ችግር ለመቅረፍ እርሳቸው አገልግሎቱን መምራት ከጀመሩ ወዲህ ባሉት ሶስት ወራት ውስጥ ከፍተኛ ቁጥር ያለው ፓስፖርት ታትሞ ወደ ኢትዮጵያ መግባቱን አስታውቀዋል።
በሶስት ወሩ ከግማሽ ሚሊዮን በላይ የፓስፖርት ቡክሌት ከውጭ ታትሞ ሲገባ ያደረግንበት ሁኔታ ነው ያለው። ስለዚህ 531,800 የፓስፖርት ቡክሌቶችን በውጭ ተመርተው ወደ ሀገር ቤት እንዲገቡ አድርገናል ማለት ነው።
በተለያዩ ምክንያቶች ቅድሚያ የሚያስፈልጋቸውን ተገልጋዮች በመለየት ባለፉት 3 ወራት ውስጥ ከ110,000 በላይ የሚሆኑ በውጭና በሀገር ውስጥ ያሉ አመልካቾች እንደተስተናገዱ ወይዘሮ ሰላማዊት ገልጸዋል። የፓስፖርት አገልግሎቱን ለማግኘት አመልክተው እየተጠባበቁ የሚገኙ ሌሎች ዜጎች እስከ ቀጣዩ ወር ድረስ ሙሉ በሙሉ እንደሚስተናገዱም ተናግረዋል።
እኛ ስንጀምር የነበረው ባክሎግ 350,000 አካባቢ ነው። አሁን ወደ 200 ኦር ደግሞ 190,000 አካባቢ አልደውን ነው ባክሎጉ። ዲሴምበር መጨረሻ አካባቢ አሳባችን ሙሉ ለሙሉ ባክሎጉ መጨረስ። ከዚህ አኳያ ያስገባን ያለነው ያስወጣን ካለነው ጋራ ብዙ የምናስገባው ብዙ ስለሆነ እስካሁን ምንም ችግር አልገጠመንም። ባላንሱን የተፈቀደ ነው ብለን እየወሰድነው። እንደማንኛውም አገልግሎት ወይም ባንክ ላይ ሄደን ብር ስንወስድ እንዳለው አይነት ቀላልና የምንተማመንበት የሚሆነው የሚለውን ጥያቄ በአጭር ጊዜ ውስጥ ይህን ማድረግ የምንችልበትን መንገድ ነው እየተከተልን ያለነው።
የኢሚግሬሽን እና ዜግነት አገልግሎት ምክትል ዋና ዳይሬክተር የነበሩትን አቶ ታምሩ ግንበቶን ጨምሮ በሙስናና ብልሹ አሰራር የተጠረጠሩ 42 አመራሮችና ሰራተኞች በቁጥጥር ስር መዋላቸውን መንግስት ጥቅምት 7 ቀን 2016 ዓ.ም ማስታወቁ ይታወሳል። ደላሎችን ጨምሮ በቁጥጥር ስር የዋሉት ሰዎች ቁጥር 53 መድረሱን የገለጹት የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተቋማዊውን አሰራር ሳይከተሉ የወጡ ፓስፖርቶችን እየሰረዙ እንደሚገኙም አክለው ተናግረዋል።
በገንዘብ ተደራድሮ ከደላሎች ጋር ተነጋግሮ የማስወጣት ስራዎች ሲሰሩ ነበር። የማይገባው ሰው የወሰደው ፓስፖርት አውቶማቲካሊ ይሰረዝ። ስለዚህ ፓስፖርቱ የትም ሀገር ቢሄድ ተጠቃሚ ሊሆን አይችልም። ለምሳሌ ወደ 50 ፓስፖርቶችን አየር ባየር የተሰሩ ይሰረዝናቸዋል። መንገድ ላይ ሆነው ሊሆን ይችላል እነዚህ ሰዎች ፓስፖርታቸው ይሰረዝ። ስለዚህ ከፍተኛ ዋጋ የሚከፍለው ግለሰቡ ራሱ ነው። ለዚህ ከዚህ አኳያ ማህበረሰቡ ራሱ ጥንቃቄ አድርጎ በአግባቡ ስቴቱን ጠብቆ ፕሮሰሱን ጠብቆ መውጣቱን እያረጋገጥን ስለሆነ አፕሩቭ እናደርገው እኛ ያንን ሳይጠብቅ አየር ባየር እንሰራለን የሚሉ ሰዎችን እንዳይከተል ከወዲሁ አሁንም በድጋሚ ማሳሰብ እፈልጋለሁኝ።
በሰሜን ኢትዮጵያው ጦርነት ሳቢያ ጉዳትና ዝርፍ ያደረሰባቸው አገልግሎት ያቆሙ የተቋሙ የትግራይ የአማራና የአፋር ክልሎች ቅርንጫፍ መስሪያ ቤቶችን አገልግሎት ለማስጀመርም ጥረት እየተደረገ እንደሚገኝ ዋና ዳይሬክተሯ በመግለጫቸው አንስተዋል። ቅርንጫፍ መስሪያ ቤቶቹ ወደ አገልግሎቱ የሚመለሱበትን ጊዜ ግን ለይተው አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስርጭታችን ይቀጥላል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀድሞው የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ላይ የቅጣት ውሳኔ አስተላለፈ። ከራዳር ቃዎች የግዢ ሂደት ጋር የተያያዘውን ክስ ያየቆየው ፍርድ ቤቱ ትናንት ሐሙስ በዋለው ችሎት ተከሳሹ የ3 አመት ከ7 ወር እስራት ቅጣት እንደወሰነባቸው ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ ተናግረዋል። አቶ ሀፍቶም ስለ ቅጣት ውሳኔው እንዳብራሩት የሜጀር ጀነራል ክንፈ ዳኘው አጠቃላይ የፍርድ ሂደት መዘግየት ይታይበታል ብለዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ከአምስት ዓመታት በፊት በቁጥጥር ስር ውለው እስካሁን በእስር ላይ የሚገኙት የቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው በልዩ ልዩ ጉዳዮች በተመሰረቱባቸው ክሶች የፍርድ ቤት ክርክር በማድረግ ላይ ይገኛሉ። ጉዳያቸውን እየተመለከተ ያለው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎትም በትላንት ሐሙስ ውለው በአንድ የክስ መዝገብ ላይ የቅጣት ውሳኔ ማስተላለፉን ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ ተናግረዋል።
ጉዳዩ የትግረኛ ራዳር ግዢ ጋር ተያያዘ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ችሎት በዛ መዝገብ ጥፋተኛ ብሏቸው ነበር። ስለዚህ ትናንትና ሁለት የግራ ቀኙን የቅጣት አስተያየት መርምሮ በ3 ዓመት ከ7 ወር ጽኑ እስራት እና በ1,000 ብር እንዲቀጡ በማለት ውሳኔ አስተላልፏል።
ፍርድ ቤቱ ተከሳሹ በሌላ መዝገብ የማይፈለጉ ከሆነ የቅጣት ውሳኔው እስካሁን ታስረው ከቆዩበት ጊዜ ያነሰ በመሆኑ ከእስር እንዲፈቱ ትዕዛዝ እንደሰጠ ጠበቃቸው አቶ ሀፍቶም ከሰተ አስታውቀዋል። ይሁንና ሜጀር ጀነራሉ ሌሎችም ክሶች ስላሉባቸው ሊፈቱ አይችሉም ብለዋል። ቀደም ሲል ተከሳሹ በዚሁ የክስ መዝገብ ላይ መከላከያ አቅርበው እንደነበርም ጠበቃቸው አውስተዋል።
ቴክኖሎጂ ግዢ ነው። ቴክኖሎጂ ግዢ ጨረታ የሚሆንበት ሰዓት የለም። ትክክል አይደለም ብለን ለምንሟገተው አካባቢ ደግሞ መገዛት ይችል ነበር ነው የሚባለው። የሀገሪቱ የግዢ ህግ አዋጅ ቁጥር 649/2001 አንቀጽ 3 ንዑስ አንቀጽ 2 ላይ ተፈጻሚነት ወሰኑ ላይ ይሄ አዋጅ በወታደራዊና የደህንነት እቃዎች ላይ ተፈጻሚነት የለውም ይላል። በመሰል ወታደራዊና የደህንነት እቃዎች የገንዘብ ሚኒስቴር ከደህንነት ተቋማቶቹ ጋር ተነጋግሮ የሚያወጣው ልዩ መመሪያ ይኖራል ለሚለው አንዱ ተከሳሽ ለብቻው በዚህ ተከሳሽ ለብቻው ተነጥሎ ክሱ ሲታይ የነበረ በሌላ ችሎት ራዳር ወታደራዊ እቃ ነው፣ ስለዚህ በአገልግሎት ጊዜ በጨረታ ሊገዛ ይችላል ተብሎ መነጋገር ተነብቷል። ጀነራሉ ደግሞ አይ ልገዛው ይገባ ነበር ተብለው አነኛ ተብሎበታል።
የሜጀር ጀነራል ክንፈ ዳኘው አጠቃላይ የፍርድ ሂደት አላስፈላጊ መዘግየት እየታየበት እንደሆነም ጠበቃቸው አቶ ሀፍቶም ከሰተ ተችተዋል።
በጣም የተንዛዛ የተጓተተ ሂደት ነው የምታየው። 5 ዓመት ከ3 ቀን ታስረህ 3 ዓመት ከ7 ወር ይፈረድብሃል። ይሄ ማለት ስላፊ 1 ዓመት ከምናምን ታስረሃል ለማለት ነው። በአጠቃላይ የሙስና ክሶች የሙስና ሂደቶች መገለጫቸው አንዱ ይሄ ነው። ወሰንብህ ቅጣትና መጀመሪያ ተጠቅሶ የሚቀርብብህ አንቀጽ እንዲሁም ለዚህ ስትከራከር የምታሳልፈው ጊዜ የወሰንብህ ቅጣት አንጻር ባይገናኝ ባይጣጣም ሆኖ ይገኛል።
ከህዳር 3 ቀን 2011 ዓ.ም ጀምሮ እስካሁን ድረስ በእስር ላይ የሚገኙት ሜጀር ጀነራል ክንፈ ዳኘው አሁንም በአምስት መዝገቦች ስር እየታዩ ያሉ ከ10 በላይ ክሶች እንዳሉባቸው ጠበቃቸው አቶ ሀፍቶም አክለው ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን አሁን ቀደም ብለን በዜና ወጃው ሰዓት ወደ አስተዋወቅናችሁና ከመቀሌ ወደ ደረሰን ዘገባ እናልፋለን። ሰኞ ህዳር 3 2016 ዓ.ም የጀመረው የመቀሌ ታክሲ አሽከርካሪዎች የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ሥራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች የሥራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምጽ ያነጋገራቸው የከተማይቱ ነዋሪዎች ይነጋገራሉ። ዓለም ፍሳ ከመቀሌ ያደረሰን ዘገባ ነው። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ እንደሚከተለው ታቀርባለች።
ባለፈው ሰኞ የጀመረው የመቀሌ ታክሲ አሽከርካሪዎች ስራ ማቆም አድማ ዛሬም ቀጥሎ ውሏል። አቶ ጣመ ካሳይ በመቀሌ ከተማ ልዩ ስሙ አደሃ ተብሎ የሚጠራ አካባቢ ነዋሪ ናቸው። ማቀቡ የዕለት ተዕለት እንቅስቃሴያቸውን ማስተጓጎሉም ይናገራሉ።
እዚህ ሁሉ ተማልት ተራይ ሆባንፎ በጣም ታክሲ የለም። በቃ በጣም መከራና በልዕና ዘለና እንስራህና መንከይት ሰዓት በጣም ይረፍደና
ያለፉት ሁለት ቀናት ይታዩ የታክሲ ስራ ማቆም አድማ ከባድ ችግር ፈጥሯል። ታክሲ የለም። ወደ ስራ ለመሄድ በእግር ነው ወይም በባጃጅ ኮንትራክት ነው። ይህ ደግሞ ዋጋው ከፍ ያለ ነው። ስለዚህ ችግር እየፈጠረ ነው ያለው። የሚመለከተው የመንግስት አካል የመንገድ ትራንስፖርት በአፋጣኝ መፍትሄ መፈለግ አለበት። ነፍሰ ጡሮችና አረጋውያን ጭምር ብዙ መጉላላት እየደረሰባቸው ነው ያለው። ስለዚህ አፋጣኝ መፍትሄ ያስፈልጋል።
ስራ ካቆሙት የታክሲ አሽከርካሪዎች አንዱ የሆኑት አቶ ኪዳነ ደብረ ማርያም ለአምስት አመታት ያህል በዚህ ስራ ላይ መሰማራታቸውን ገልጸው ይህ ስራ ማቆም አድማ ተገደን የገባንበት ነው ይላሉ።
ተገደድ ያካዶት ሆናቱ ታሪፍ ወጥን ነው ለይመጣጥን ታሪፍ شو አጥርሽስ ምስናን ማሰቡ شو አጥርሽ ኩሽድሽ አስወይ ወይን ባናሆኛስ ትራንስፖርት እጥፋ ድጎማ
ምክንያቱ ይወጣው ታሪፍ የሚመጣጥን አይደለም። ድጎማው ጎድሏል። የነዳጅ ዋጋ ጨምሯል። እናም የመጨመር ሆነ መጉደል የመንገድ ትራንስፖርት ኃላፊነት ነው። እነዚህ ታክሲዎች ደግሞ መፍትሄ የሚያገኙበት አካል ስላጡ ነው አሁን ቁመው ያሉት። የቁጠባ ሁኔታ አለ። ስለዚህ ለታክሲ የሚያስፈልጉ ወጪዎችም አሉ። ስለማያዋጣ መፍትሄ ስላላገኘን ነው ወደዚህ ሁኔታ የገባነው።
ዓለም የባለ ታክሲዎቹን ጥያቄ ይዞ በመንገድ ትራንስፖርት ጽፈት ቤት የትግራይ ክልል ምክትል ኃላፊ የሆኑትን ወይዘሮ ራሂል ኃይለ አነጋግሯል።
ተዘጋጠመ ጸደም ንመፍታህ ብስሩውን መገስታትውን ታእዩ ዝብል ንምስርዓት ንምእታውን ታይ ጸገም ዘለው ዝብል ግን ንሕናውን ጥቅ ደገፍን ክትትልን ጌርና ኢና ማለት እዩ። ስለዚህ አፍቲ ነቲ ግልጋለትኩም ጌርካ
ያጋጠመውን ችግር ለመፍታት መንስኤውን ለማወቅና ወደ ስርዓቱ መግባት የሚያስከትለው ችግር ምንድነው ለሚለው ጥብቅ ድጋፍና ክትትል አድርገናል። ለማህበረሰቡ አገልግሎት መስጠት እስከ ማቆም የሚያደርስ ችግር ገጥሞናል ለሚሉት ግን በዞንም ሆነ በክልል ደረጃ የቀረበ ጥያቄ የለም።
የቢሮ ኃላፊ አክለውም በቢሮ ደረጃ በወጣው ህግና ደንብ መሰረት እንዲሰሩ እናደርጋለን ብለዋል።
ከቢሮ بسرونا تحقتاتنا ون أم حيش ناينا تستم حيشة بتخكل تقوارو خوونا اللوو بسرو بزقنا بيتا تقوارو خوونا
بابيرو درجة هكوش ناشتاش لنال النازي هكوش لقمو تقواراي مهونا اللباتو يانن لما درقنا يترانسفور تاقل قلوت سرعات دينورو اندامن قستاكال وستاتشن انفتشن ممرات مسراتنا مقود ادران لبن بميلو حسب اسكتات شدرس مقوابات لايدرسنال
ጥያቄዎቻቸውን በተገቢው ሳያሳውቁ ስራይ ማቆም አድማ ማካሄድ ስህተት ነው ያሉት ወይዘሮ ራሂል በደንቡ መሰረት እርምጃ እንደሚወሰድም ተናግረዋል። ባለ ታክሲዎቹ ግን ጥያቄዎቻቸው መልስ ለማጣቱ ተገደው አድማ ወደ ማድረጉ መባታቸውን ሲገልጹ በመቀሌ ከተማ የሚገኙ 3 የታክሲዎች ማህበሮች በበኩላቸው በስራ ማቆም አድማው እጃችን የለበትም በሚል መግለጫ ሰጥተዋል።
አድማጮቻችንና ተመልካቾቻችን አሁን ወደ አንድ የውጪ ዘገባ እናልፋለን። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጠየቀች። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄዋን አስገብታለች። ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ በበኩሉ በአገሪቱ የሚገኘው የእስራኤል ኤምባሲ እንዲዘጋ የቀረበውን ጥሪ እንደሚደግፍ አስታውቋል። ኬት ባርትሌት ከጆሃንስበርግ ያላከችው ዘገባ ነው እንደሚከተለው ይቀርባል።
ከሐማስ ጋር በመታደርገው ጦርነት እስራኤል የጦር ወንጀል ፈጽማለች በሚል የሚቀርበውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄ አቅርባለች። ጥያቄው መቅረቡን ይፋ ያደረጉት በቃታር ጉብኝት በማድረግ ላይ ያሉት የአገሪቱ ፕሬዝዳንት ሰሪል ራማፎሳ ናቸው። በጋዛ የተባባሰ የመጣውን የሰብአዊ ሁኔታን በተመለከተ ከቃታር መሪ ጋር እንደተወያዩ ራማፎሳ አስታውቀዋል።
አሁን
በጋዛ የሚታየው ሁኔታ ሁለቱም ወገኖች የማይቀበሉት ነገር ነው። ጋዛ አሁን ወደ ማሰቃያ ካምፕነት ተቀይሮ የዘር ማጥፋት እየተካሄደበት ይገኛል።
ራማፎሳ አክለውም ደቡብ አፍሪካ በሐማስ የተሰነዘረውንና 1200 ሰዎችን የተቀጠፎ 240 ሰዎች የታገቱበትን ድንገተኛ ጥቃት እንዳልደገፈች ሁሉ በእስራኤል የተሰጠውን የመልስ እርምጃም ትቃወማለች ብለዋል። ሰዎች በጋዛ በተከበቡ ሆስፒታሎች እንደ ዝንብ እየሞቱ ነው ሲሉ ተናግረዋል ራማፎሳ።
In South Africa, we have accordingly, together with many other countries in the world,
ደቡብ አፍሪካ ከሌሎች በርካታ ሀገራት ጋር በመሆን የእስራኤል መንግስት ድርጊት ላለማቀፉ የወንጀል ችሎት መቅረቡ አግባብ ሆኖ አግኝቷል።
በጉዳዩ ላይ አስተያየት እንዲሰጡ በቪኦኤ ጥያቄ ቀረበላቸው በደቡብ አፍሪካ የእስራኤል አምባሳደር ፈቃደኛ ሳይሆኑ ቀርተዋል። በዊትዋተርስታንድ ዩኒቨርሲቲ የዓለም አቀፍ ሕግ ምሁር የሆኑት ሚያ ስዋርት በአሁኑ ወቅት ሊሆን ስለሚችለው ጉዳይ ያስረዳሉ።
And the ICC, you know, would most probably...
ዓለም አቀፍ የወንጀል ችሎቱ ይህንን ጉዳይ ሊመለከተው የመቻል እድል አለው። ነገር ግን ረጅም ጊዜ የሚወስድ ጉዳይ ነው።
ራሷን ለመከላከል የምታደርገው ጥረት እንደሆነ እስራኤል በተደጋጋሚ ገልጻለች። ሲቪሎች እንዳይጎዱ ከፍተኛ ጥረት እንደምታደርግ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በዚህ ሳምንት መጀመሪያ ላይ ተናግረዋል። ደቡብ አፍሪካ የፍልስጤማውያንን ጉዳይ በይፋ ከሚደግፉ ወገኖች አንዷ ነች። የሀገሪቱ ገዢ ፓርቲ የሆነው የአፍሪካ ብሔራዊ ኮንግረስ በመካከለኛው ምስራቅ እየሆነ ያለውን ሁኔታ ጥቁር ደቡብ አፍሪካውያን ከነጭ የዘር መድሎ አገዛዝ ጋር ካደረጉት ትግል ጋር ያመሳስለዋል። የፓርቲው ቃል አቀባይ የሆኑት ማለንጊ ቤንጉ ሞትሲሪ ትናንት ሐሙስ እንደገለጹት መንግስት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋ በተቃዋሚው ወገን ለፓርላማ የቀረበውን ጥሪ ፓርቲያቸው ይደግፋል።
በተያዘችው ፍልስጤም የሚፈጸመውን ግፍ በመመልከት መንግስት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋና ማንኛውንም ዲፕሎማሲያዊ ግንኙነት እንዲያቋርጥ በፓርላማው የቀረበውን ሐሳብ የአፍሪካ ብሔራዊ ኮንግረስ ይደግፋል።
በደቡብ አፍሪካ ፍልስጤማውያንን የሚደግፉ በርካታ ሰልፎች ተካሂደዋል። እስራኤልን የደገፉ ደግሞ አነስተኛ ሰልፎች ቢካሄዱም በፍልስጤማውያን ደጋፊዎች ተበትነዋል። በደቡብ አፍሪካ አይሁዳውያንን የሚወክለው ቦርድ ግጭቱ ከጀመረ አንስቶ በከፍተኛ ደረጃ እየጨመረ የመጣ አይሁድ ጠል እንቅስቃሴ በአገሪቱ እየታየ እንደሆነ አስታውቋል።
ቀጣዩ የአገር ውስጥ ዘገባ ነው። በአፋር ክልል የህፃናት ሴቶችና የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን ይመለከታል።
በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን ተገድዶ መደፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎም በአፋር ክልል የህፃናትና ሴቶች እና እንዲሁም የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዲሞክራሲ እድገት ማዕከል የተሰራ ጥናት አመልክቷል። የጥናቱን ይዘትና በክልሉ ያለውን የህፃናት ሴቶች ጋብቻ ለመረዳት ባልደረባችን ኤደን ገረመው የጥናት ስራውን ያከናወነችውን ወጣት የህግ ባለሙያ ኩልሱማ ኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተመድ ቴክኒካል ቡድን ባልደረባ ወይዘሮ ሳዳ ማህመድን አነጋግራ ተከታዩን ዘገባ አሰናድታለች።
ህፃናት ሴት ልጆች መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህፃናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድነው እንደዚህ አይነት ኢኮኖሚክ ዲስትራክሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ ተፈጠረው። እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth to feed ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዲሞክራሲ እድገት ማዕከል የወርድወት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበርነው አሁን 90 ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አጥተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል ሐሳብ አለ እና ለነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱ ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይችላል፣ ማባዛት ይችላል ማለት ነው። ሌላው ደግሞ ምንድነው አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበር። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበር። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል ሐሳብ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮአቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮአችን የተሻለውን ያክል እየሰራ ነው። ያው ቢሮአችን የለውም ሰለጀ ታሳያ ማለት ነው። እና አሁን እኔ ራሱ በአይኒ ያየሁት አሁን ራሱ ወደ 5 ቦታዎች ይሬ ነው የመጣሁት እና ኦልሞስት ሀስ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልክ ነው ያየሁት ማለት ነው። ለምን ሲባል የደርሰርነት ችግር እዛ ምክንያት፣ አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ በሙሉ የወደመባቸው ቦታዎች አሉ። እዛ ምክንያት
ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቱ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከ20ና ከ25 ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርታኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው። እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግሪስት ባይን ቢብትስ እንቢ የሚለውን ነገር እንትን አይሉስም፣ አይመጣላቸውም። እንቢ ቢረግሙን አለ። እሺ ቢረግማችሁስ ምን ታደርጋላችሁ? ቢረግሙ ማለት እኮ በቃ አንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በእና እንዴ ንኮ 25 አመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባትሆኚ ነው ያስከሆን ያለገባሽ ግን ዱአ እናደርግልሻለን ምናምን ያሉ ጊዜ ነበር። እና የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ። ከቃለ መጠይቆቹ ውስጥ አንድ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት? ስለ እሷ አይ እኔ እንዳንቺ ትምህርትን ጨርሼ ነው ከዛ በኋላ ነው ማገባው የሚል መልስ ሰጠች። እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሮ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትና እንዲሁም ችግሩ ስር የሰደደበት ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ለሰው ላይ ፈጥራለሁ እያስብ ያለሁኝና እሱ ለኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶች እና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶች እና ህፃናትን ከህፃናት ጋብቻ ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ እንትን የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋል እና እነዚህ ሁሉ ተባብሮ ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አሁን ለምሽቱ ወዳዘጋጀነው የመጨረሻ ዘገባችን እናልፋለን። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችንና ቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ስለ ተቋሙ የስካውን እንቅስቃሴዎች ለማወቅ ከፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ስመኝ ታደሰ ጋር ሀብታሙ ስዩም አጭር ቆይታ አድርጓል።
ስመኝ ታደሰ እባላለሁ። አፍሪወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ።
በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። ይሄ ተጀመረ? እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ?
ተጀመረው በ2018 ነበረ። ሌላ ድርጅት ነበረና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሶልቭ ማድረግ ስለፈለግን ለራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መስራታችን ዋናው የኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል።
ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምትሰጡት?
የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከ300,000 በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጪ ደግሞ በ15,000 ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከ70,000 በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለኛ በጣም ትልቅ ኢምፓክት ብለን የምናየውና
እስካሁንም እንድንሰራበት የገፋፋን ነገር እሱ ነው።
እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ?
ልክ ነው። ዋናው ነገር ምንድነው? እኛ ምንድነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም። እኛ ደግሞ ምንድነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ያቆማልና ያንን ችግር ደግሞ ልንፈታ ያሰብነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ ይያለ ጎን ለጎን ደግሞ ስራ ማፈላለጉንም አብሮ እንዲሄዱ እናደርጋለን። ከዛ ውጪ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆነው እየሰሩ ያሉትና በዛ ማከለ ያለውን ሁለቱንም ጋር ለማስተራቅ ነው የሞከር ነው። ያ ማስተራቅ ደግሞ ምንድነው ስራ ይግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ ወቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አው ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምንበት።
ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋቂ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበር?
አዎ ፈታኝ ነበር። መጀመሪያ አካባቢ ለምሳሌ ድርጅታችን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበር። አድቨርታይዝ ማድረግ ያልፈለግንበትና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኙበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሆን በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች ዳይሬክሽኖች ቻሌንጅ አጋጥሞናል። ያ አንደኛው ይሄ አሁን ያው ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያ ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገናል። እኛ ጋር በሚገርም ሁኔታ ከ50% በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ይችላልና ያንን ትረስት ለመፍጠር ኦፍ ኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል።
መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተ ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ?
እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሐሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሐሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል። እና ያ ነገር ደግሞ ቢቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ካቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበትና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በመነሳራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎድበት ምክንያት ምንድነው? በሰው እምነት ማጥፋት በጣም እየመጣ
ተከታይ መጣለው በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያ ማካብ ተቸግረን ከነበረበት አንደኛው ነገር ምንድነው? ሰው ለምሳሌ የሥራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቀፍ ህግ የለም እነሱ ወደ ህግ እናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብያስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮች በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህኛ ከ300,000 በላይ ሰራተኛ ስራ ፈላጊና ከ15,000 በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደርብል ወይ ኢንቨስትመንት ላግኝብ ይሄንን እንደ አሴት የሚታይበት ሁኔታ የለምና እንደዚህ አይነት ሐሳቦችን የሚንቀሳቀስ ቢዝነስን እንደ ቢዝነስም እንደ ሐሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ያስባለሁ።
በጣም አመሰግናለሁ ስመኝ ታደሰ። ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከሥራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ክብራትና ክብራን የምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስታስተናግድልኝ የነበረችው ብራን ኃይሉ ነች። የምሽቱ ዋና አዘጋጅ አሉላ ከበደ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ። ነገ ምሽት እስከምንገናኝ መልካም ምሽት።